ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ።
ጤናስጥልኝ አድማጮቻችን፣ እንደምን ሰነበታችኋል? ዛሬ ቀኑ መስከረም 7 ቀን 2015 አዲስ አመት ከተጀመረ አንድ አመት ሆኖ ሳምንታዊ ዝግጅታችንን ጀምረናል። የአዲስ አመት አዲሱ የመጀመሪያ ፕሮግራማችን መሆኑ ነው። እንግዲህ እንደተለመደው የሀገራችን ሁኔታ ትንሽ እንወያይበታለን። ቆይታችሁ ከኛ ጋር እንዲሆን እየጋበዝን ወደ ዛሬው ፕሮግራም ይሰማሃል አሸናፊ ለመሆን ሄሎ አሸናፊ አሸናፊ ሄሎ ይሰማል? አሁን ተሰማ?
ሄሎ
አሁን
ተሰማኛው።
እሺ እቲ ገርሞኝ ነበር። አሁን እኔ አንዳንድ ጊዜ የቴክኖሎጂ እንትን ያደርጋል ይምታታል። ለማንኛውም እንግዲህ ሳምንት ሆነን አዲሱ አመት ከያዘን የአዲሱ አመት ብዙ ነገሮች ሆነዋል። እናንተ ካወራን በኋላ ለአዲሱ አመት አዲስ ክስተት ተፈጥሮ ነበር፣ እሱን ወደ ኋላ እንመለከታለን። ግን አዲሱን ዓመት ጀምሮ በመቀሌ እና በሌሎች የትግራይ አካባቢዎች የድሮና የአውሮፕላን ድብደባ እየተካሄደ ነው። በደቡብ ቆቦ ወልዲያ፣ ሌላ በሁመራ አካባቢ እንደዚህ ጦርነቱ እየተካሄደ ነው። የኢትዮጵያና የኤርትራ መንግስት ትግራይ ላይ በተለያየ አቅጣጫዎች የከፈቱት ጥቃት አለ። አላማውን ምንትንፈትሻለን። እስቲ እንደው ከወቅታዊ እንጀምር። በወቅታዊ በዛሬው በተለያዩ አካባቢዎች የድሮን ጥቃት እየተካሄደ ነው፣ በተለይ ካለፈው ማክሰኞ ሮብ ጀምሮ። ከዛ ውስጥም አጠቁት የተባለው አንደኛው የጌታቸው ረዳ ቤትን መሆኑም ታውቋል። በዛሬው ቀጥለው
እንግዲህ ጦርነቱ ማጥቃቱ በሁሉም ግንባር ነው የተጀመረው። አንዳንዴ ዝም ብለህ ካርታው ላይ ሲያሳዩ ተንታኞች በደቡብ በሰሜን ምዕራብ በኩል በምዕራብ በኩል ምናልባት በምስራቅ በኩልም በአፋር በኩል ስታየው አንድ ክልል እና ሁለት መንግስታት ከዛ ሌላ የክልል ኃይል ሚሊሻውን ጨምሮ ስታየው ያስደነግጣል። በነፃ መሳሪያ መግዛት የሚችል ማስገባት የሚችል መንግስታት ናቸው። ከዛ ትግራይ ከበባ ውስጥ ያለ አንድ ክልል ነው። ወታደር የራሱ የመከላከያ ኃይል ጦር ሰራዊት አልነበረውም። በአጭር ጊዜ ውስጥ የጀመረው አየር ኃይል የለውም። እንዴት ነው የሚሆነው ብለህ ትጨነቃለህ። አየር ህዝብ ደግሞ እንደሚሆን ስለምታውቅ ህዝብ የመጨረሻ ጠርዝ ላይ ሲደርስ አይንበረከትም። ስለዚህ በጥፉም በጥርሱም ይሞክራል ብለህ ስለምታስብ ሊፈጠር የሚችለው ካዣሊቲ ሞት ያሰራል። ግን ወደ መሬት ወርደህ ደግሞ የውጊያው ውጤት ስታየው ይሄ እንደው እርግጥ ቢያደርጉት ፍጭጭ ይላል ብለህ የፈራህለት የትግራይ ክልል አንበሳው እሱ ሆኖ ታያለህ። ፍቅሎ ማባረር ቢያቅተው እንኳን ሲከላከል መከላከሉ በራሱ ተአምር ሆኖ ታየዋለህ። አሁን በዚህ በደቡብ ምዕራብ በኩል በሽራሮ በደደቢት በምናምን የመጣው የኤርትራ ማይላቡ ምንም መንቀሳቀስ አልቻለም። በደቡብ በኩል ሆም አልፈው ሄዶ የሚማረከው ወታደር ስታየው ትደነግጣለህ። በዚያው ሰሞኑን በደቡብ ምዕራብ በኩል የተማረከው ምንድን ነው ነው ምርት ነው እንግዲህ ምንድን ነው የሚያሳይ በተጨባጭ መሬት ላይ ያለው ነገር፣ መንግስት በምድር በኩል ምንም ትግራይ ዘልቆ ያሰበውን ቦታ ከተሞች ምናምን የመቆጣጠር አቅም የመጨረሻውን ነው የሞከረው እና ሊኖረው አይችልም ነው እንደሚታሰብ። እንደሱ ከሆነ ደግሞ በአየር ጥቃት ውስጥ ምንድን ነው የሚያመጣው ነው ምትለው። የአየር ጥቃትን ወታደራዊ ጠቀሜታ ስታየው በራሱ በአየር ድብደባ ብቻ መሬት አያለ የምድር ኃይልህ ነው ወሳኝ
ትክክል።
እና በዚህ ላይ ፍሮንት ላይ ሳይሆን አልፎ የሆነ ቦታ ሄዶ ሰላማዊ ሰው 10 እዛ 5 እዛ 2 እዛ 1 ነው የሚገኘው። ምንድን ነው ወታደራዊ ጠቀሜታው? ምንም የለውም፣ ዜሮ ነው። እና ኦር ሰላማዊ ሰው ይገላል፣ ያሳዝናል። ጠዋት ከቤት ወጥተህ መሞት የለብህም፣ በቤት ውጭ ብላ መሞት የለብህም። በጣም ነው የሚያሳዝነው። ነገ የትኛውን ቤት ሊመታ እንደሚችል አታውቅም። ስለዚህ እያንዳንዱ ሰው በስጋት ውስጥ ነው። እንዴት እንደሚተኛ እንዴት እንደምትሆን ሁሉ ስታስበው በጣም ነው የሚሰቀጥጠው። በተለይ እኔ ልጅ ሆኜ አውቀዋለሁ የዚህ አይነት ነገር ሲፈጠር እንዴት ሰቆቃ እንደሆነ። 1970 ላይ አዲስ አበባ ዝም ብሎ ይተኮስ ነበር ያኔ የአፓ ጊዜ እና ሰው ይሞታል፣ እንደሚሞት ትሰማለህ፣ አንዳንዴ አስከሬን እናያለን። እና በተለይ ማታ በጣም ሲተኮስ በቃ የምንገባበት ነው የምናጣው እንዴት እንደሚጨንቅ። ይሄ ደግሞ እንግዲህ እዚህ ቤት ጠባቂ ዲሞት ፈር ይተኮሳል ምናምን ነው፣ እዛ የሚተኮሰውም ከሰማይ ከምናምን ነው ድሮን ነው። ይህ አሰቃቂ ሊሆን እንደሚችል ስገምተው በጣም ያሳዝነኛል። ግን ምንም ወታደራዊ ጠቀሜታ ያለው ነገር ሆኖ አይደለም የሚታይ። ፍሮንት ላይ እኮ ቢተኮስ በመሬት ገፍተህ ማጣት ያቃተህን በሱ ደርበህበት እየገፋ ለመሄድ ነው ትላለ። ምንም አይ እንደሱም አይደለም። እና የተስፋ ነገር ይመስለኛል።
ምናልባት በሚያደርጉት ሙከራ መሪዎቹን የማግኘት እድል አለን ብሎ ያሉት ይመስላል። ልክ አሁን የጌታቸው ረዳ ቤት እንደተመታው ባለፈው ሮብለታ ሁለት ጥቃት የተፈጠረው አንድ ቦታ ላይ የመጀመሪያው ሁለት ሰዎች ነበረ የሞቱት ነው የቆሰሉት። እነሱን እንትን ሊያደርጉ ሲመጡ ተመልሶ መጣና ብዙ ነገሮች የኢትዮጵያ መንግስት የኤርትራ መንግስት ኤርትራ ጦርነት ጊዜ ማን ነው አይደር ትምህርት ቤት ላይ ያደረገው ጥቃት ሄዶ ተመልሶ መጥቶ ነው ብዙ ልጆች ብዙ ሰዎች ያለቁት። ሄጅስ ላይ በወቅቱ እዛ ሄጄ የቆሰሉትንም ሰዎች ቤተሰብ የሞተባቸውን አይቼ ነበርና ሲገልጹልህና አሁን ያለው የሰሞኑ ገለጻ ስትመለከተው ተመሳሳይነት አለውና ምናልባት የኢትዮጵያ መንግስት በኤርትራ መንግስት ቁጥጥር ስር እንደሆነ የሚያሳዩ ብዙ ምልክቶች አሉ። ይሄኛው ደግሞ በደንበኛ በደንብ ጥሩ ምልክት እየሆነ እየመጣ ነውና አንዱ እሱ። ሁለተኛ ነገር ከታክቲክ አንጻር አንድ አይነት ነገር የሚሄዱበት ያለ ይመስላል። ግን በጥቅሉ ግን ስትመለከተው አሁን አንተ ያልከው ሰላማዊ ሰው ላይ የምትመታው ለእኔ ሁለት ነገር ባለፈው ሳምንትም ያወራነው ነገር ነው። ሁለት ነገሮች ያሳየኛል። አንደኛው ህዝቡ ተማሮ ወያኔን ወይንም ደግሞ ህወሓትን በእናንተ ምክንያት ብሎ እንዲወጣ የሚል ነገር ነው። ግን በሌላው መልኩ ደግሞ ስትመለከተው መንግስትን ራሱን ድሮም ለእኔ አያስብ ነበር፣ አሁን ደግሞ እንደውም የባሰ አያስብም የሚል ደረጃ ላይ የሚመጣ ና የሚሄድ ይመስላል። እና
የተገላቢጦሽ ነው።
አዎ። እና እሱም ስትመለከተው ሌላ ደግሞ በቃ እንዲህ ነው። ምናልባት ይሄ ከመቀሌ ላይ በብዛት እንትን የሚያደርገው መቀሌ ውስጥ አሉ። ስለዚህ ወደ ቆላ ተንቤን እንዲሄዱ ሙከራ ከከተማዎች ለማስወጣት የሚደረጉ ሙከራዎችም ሊሆን ይችላሉ የሚልም አለና እንዴት ታየዋለህ አሳንተ?
አስወጥተህስ አሁን ግራ የሚገባል። በምድር ምንም መንቀሳቀስ አልቻሉም እነዚህ ሰዎች። እሺ ወጡልህ ከመቀሌ ተንቤንም ይሁኑ የትም ይሁኑ ሆኑ፣ ምን ያደርግልሃል? የትም ቦታ እኮ ሆነው መስራት ይችላሉ። በአሁኑ ጊዜ ቴክኖሎጂ ብትራራቅም መገናኘት ይቻላል። ኦፍኮርስ የመንግስት ኢንተርኔትንም ብትከለከል ኮሚኒኬሽን ሰው ፈጽሞ ኮሚኒኬት እንዲያደርግ ማድረግ የማትችልበት ዘመን ነው። በሳተላይት ይገናኛል እና የግድ አንድ ቦታ መሰብሰብ ያለብህ ዘመን ሁሉ አይደለም። ተበታትኖ የትም ሆነው ይሰራሉ። እሺ ከከተማ ወጡልህ፣ ምንድን ነው ወታደራዊ ጥቅሙ? ምንም እኮ ጥቅም የለውም። የምድር ኃይልህም ጉልበት አብሮ ሲኖረው እንጂ ምንም ትርጉም የሌለው ነገር ነው። ይልቁንስ ይሄ ህዝቡን ተስፋ ማስቆረጥ እና በቃ ያሉትን ተቀበሉ እንዲል ማድረግ የምትለው እኔ እንደውም ተገላቢጦሽ ነው የምታየው። ምክንያቱም የትግራይ ህዝብ ወጥቶ ነው ህወሓትን የመረጠው። ህወሓት ችግር እንዳለበት ሳያውቅ አይደለም። ግን የገጠመውን የትግራይ ህዝብ የገጠመውን የመጣበትን አደጋ ተገንዝቧል። ከበባው እኮ አሁን እዚህ ዓለም በሙሉ ሴጅ ምናምን ይላል እንጂ ፓርሻሊ እኮ የተጀመረው
ገና
አራት አብይ እኮ ወደ ስልጣን እንደመጣ ነው የተዘገበው። በአፋር በኩል ብቻ አልነበር እንደ የሚሄደው
ከአማራ ክልል ለአዲስ አመት መሰለኝ ለአዲስ አመት በዓል የሚሄዱ ከብት
በምናምን እንዳለ እኮ መንገዱን በቃ ምንም መኪና እንዳያልፍ ከተዘጋ በአራት አመቱ ነው። እና ስጋት የሆነ አንድ ስጋት መኖሩ ሸቶታል የትግራይ ህዝብ። እንደውም ህወሓትን በዛ ደረጃ ሲመርጠው ሌሎች ተቃዋሚዎች ተፈጥረዋል። የህዝቦቹን አቋም ይደግፋል። ግን በሙሉ ሲሰጠው ልምድም ያላቸው አሁን ካለው አደጋ ውስጥ ሊያወጣን የሚችል በሚል ነው የመረጠው። እና በዚህ ደረጃ የመረጠውን አይ በአንተ ምክንያት ነው ሊለው አይችልም። ምክንያቱም አደጋው መጀመሪያውኑም ትግራይ ላይ አነጣጥሮ እንደነበር ያውቃል። ወደ ትግራይ የሚሄድ በግ ለባል ገበያ ንጋዴ እንዲገዛ ምን ሄደው በከወሰድ አብረ ከውሃት ጋር አይደለም። የውሃት ሰዎች ብቻ አይደለም በገዝተዋል የሚያከብሩ ጤፍ እንዳይሄድ ሲፈልጉ ገባቸውን ይብሉ እንትን ይብሉ ሲሉ የትግራይን ህዝብ ነው እኮ እና የትግራይ ህዝብ እሱ ላይ ያነጣጠረ ነገር እንደመጣውቁታል። ከዛ ካድነኝ ሊያድነኝ የሚችል ነው ብሎ ነው የመረጠው። እና አሁን ዞርበል ባንተ ምክንያት ነው ሊለው አይችልም። ከዛ ይልቅ ምንድን ነው የሚሆነው? አይ ይሄ ነገር ሞት እዚህም ጉድ ብዬ ተዋግቼም መሞት ሞት ነው፣ ሞት ቦቃቡር የለውም። ስለዚህ ተዋግተህ 50% ይትረፍ፣ አንተ ብትሰዋ የቀረውን ትውልድ የማትረፍ ቻንስ ያለው ስለሆነ ወደ ውጊያ ኮዝ ኖሮ ምንም በድፍረት እንድትዋጋ ኮዝ ኖሮ እንድትዋጋ ነው የሚያደርግ። አሁን እያየን ያለ ነው የትግራይ ወጣት ላይ በዚህ ደረጃ የምታየው ጀግንነት ኮዝ የፈጠረው ስሜት ሁሉ ነው የሚመስለኝ። እና ተገላቢጦሽ ነው ህዝቡ ላይ ሳይሆን የሚነሳው ኮዝ ኖሮ ወዲያ እንዲሄድ ነው የሚያደርገው።
የዛሬው የአየር ድብደባ በተለይ የጦር ጀቶች ላይ አጸፋ መልስ ለመመለስ ተሞክሯል። በተቻለ በጠን እንደ ጧት እንዳገኘሁት መረጃ ማለት ነው የአየር መቃወሚያም ይዘው ሞክሯል፣ አልተሳካም። ግን ጥቃቱ ምን ያህል እንደሆነ ባይገለጽም ሽሬ ማነው ተምቤን ነው ነው ውቅሮ ነው ያው ውቅሮ ወይም ተምቤን እና መቀሌ ላይ ነው አሁን የዛሬው ጥቃት የተፈጸመው። እንግዲህ ቀጣይነቱ የሚቀጥል እንደሆነ ነው የሚታየውና
አይ ይቀጥላል።
አዎ ባለፈው አመት የተደረገው አይነት ተከታታይ አይነት እንትን ሊያደርጉ ይመስላል። የሚገርመው ግን የኤርትራ ጦርም ሆነ የኢትዮጵያ መከላከያ ሽራሮን ትተን ሽሬ ላይ ገብቷል ተቆጣጥረናል የሚል ነበር። እና አሁን የትላንትናው አየር ድብደባ ስትመለከተው ሽሬ እንዳልተቆጣጠሩ የሚያሳይ ነው። በሻሮ በኩል እንዳሉ ጀነራል ታደሰ በቀደምታ ተናግሯል። ከዛ አቶ ጌታቸውም የተናገሩ አለ። የዚህ የደቡብ ቀቦ ወልዲያ በወልዲያ አሁን ትላንትና ወልዲያ ላይ የህወሓት ታጋዮችና ህዝቡን ሰብስቦ ሲያወሩ ስትሰማቸው በጣም ለህዝቡ ለተሰባሰበው ህብረተሰብ የሚናገሩት ቃልን ላዳመጠ ሰው ምክንያታቸውን ሲገልጹልህ አንድ እናት ከጎን አይናቸውን ሲጠራርጉ አይቻለሁ። ያልቀ ሰው ሁን ወይም ልህ ይህ ነው ብዬ ለመናገርም ባልችል ነው። እና እነዚህ ነገሮች አሉ። ጦርነቱ እንደታሰበው የተሄደ አይመስልም። እንደውም በመስከረም 1 እና በመስከረም 3 ጠቅሎ ሊገቡ የተዘጋጁበት እንደሆነ ወደ ምናም የተወሰነ ሚሊዮን በሺዎች የሚቆጠሩ ቲሸርቶች አዲስ አመት እዛ እንዘጋጀ የሚል ቲሸርቱ እንዘጋጀ ነገር ዝግጅቶች እንዳደረጉበት የሚል ነበር። እና አለምነህ ዋሴ በነገራችን ላይ በጣም የሚገርም ነገር መስከረም 1 እንዳልተሳካም አሁን ለመስቀል መቀሌ እንገባለን የሚልም የተናገራል። ትንሽ
በአላፍታከው እነሱ ምን አላቸው
ናይ ለማሸነፍና አሸንፈናል ለመያዝና ይዘናል ለማለት በጣም ይጓጉ ይመስለኛል። እንደው ስመለከተው ነው ማለት በሁለቱም በኩል እንደሱ ነገር አለ። ግን በተግባር የምናያቸው ነገሮች አሁን የጌታቸውንና የጀነራል ማን ወረደን ንግግር ለተመለከተ ሰው ባለፈው ሳምንትም እኔ ጦርነቱ አልቋል ብዬ ነበረ። አሁንም ያለቀ ይመስላል ከሞላ ጎደል። ቁጥር ስታመጣ ደግሞ ብዙ ነው መናገሩ። ብዙም ለብዙ አድማጮቻችን ላይጥማቸው ይችላል። እነሱ ይጥማቸው አይጥማቸውም ብቻ ሳይሆን ምንም ነገር እንትን ጦርነቱ
ሲገሩ ምንም
አዎ፣ አስርም ሰው ይሁን አንድ ሰው ሁለቱም፣ በነገራችን ላይ ሁለቱም ወገኖች ኢትዮጵያኖች ናቸው። ሁለቱም ወገኖች የኛው ሰዎች ናቸው። እና የአገር ቤት ተረት አለ፣ ሐዘንሽ ቅጥ አጣ ከቤት ሻል ወጣ፣ የገደለው ባልሽ የሞተ ወንድሙሽ የሚሉ አይነት ነገር ነው የእኛ ሁኔታ። እና ይህን ስትመለከተው ችግራችን እንደዛ ሆኖ በተለይ ከመንግስት ጋር ያሉ ሲሳይ ገኛን ስትመለከተው ፋሲልን ማን ነው አቶ ግዛው ይህን ያህል ሽበት ይዞ ይህን ያህል የሚያቅስ ሆዬ ምልክ ሲናገር ሁሉ አንዳንዴ ግራ ይገባል። ግራ መጋባ ሳይሆን በቃ አንዳንድ ጊዜ የቱን ያህል ጉጉት እንዳላቸው በቃ እናሸንፋለን አሸነፍን ለማለት እንትን እኔ ለእንደነዚህ አይነት ሰዎች ጥንቃቄ ቢያደርጉ በቃ ሊሆን ጦርነት ነው። በቃ ጦርነት ነው። በለሴ ቀን ያሸንፋል። ጥሩ ተዋጊ ለሆነ ጥሩ አመራላለው ሰው ያሸንፋል። ማንኛውም ከህዝብ ጋር ግን የምታደርገው ጦርነት ግን አሸናፊነት የለውም። እሱን ነግረን እሱን ማወቅ እንችላለን። እና ከእንደዚህ እልቂቱን ስትመለከተው ቪዲዮዎች ይወጣሉ። ትላንት ከትላንት ወዲያ ወጡ ቪዲዮዎች አሉ። እንኳን በሁለት አይን ይቅርና በጭራፍታ ለማየት የሚዘገንን ነው። ይህን እንደዚህ አይነት ነገሮችን እንዴት ነው የምትመለከታቸው? የሽራሮ ግንባር በደደቢት በኩል ያሉ ሁኔታዎች ስትመለከተው በተጨባጭ ከነገሩን ሌላ ከተለያዩ የጦር ዘጋቢዎች የውጭ ሀገር ዜጎች ማለት ነው የእኛን ትይኝት እንዴት አየው?
እንግዲህ እንትን አትበል አሁን አንተ እነተን የሚያወሩት እንትን አለው ሰው አንድ አካል ተቀጠረ እሱ ነው የምትናገረው ልሳን። ስለዚህ ለከለ የሚሉት ይገርማል ምናምን ምንም
አይገርም።
እንደው ሜንሽን ማድረግም አያስፈልግም። ምናልባት የሆነ ነገር ይገኝበታል ካልክ ማዳመጥ እንጂ እኔ ስማቸውንም ባጠራ ባጠ
እኔ አዳምጣቸዋለሁ። እኔ አዳምጣቸዋለሁ። ስማቸውን የጠራሁት ኢትዮጵያንን ብለው ስለሚሉ ነው። ኢትዮጵያንን ብለው የሚሉ ሰዎች አካላይ ስለሆኑ ብቻ። እሺ ይቀጣ።
እና ዋናው ነገር ፋክቱ ላይ ማውራት
ጥሩ።
አሁን እንዳልከው ዘግናኝ ነገር ነው። ያላየሁም ስኮርስ ቪዲዮዎችንም።
ኧረ ዝም በል።
ግን የሚያሳዝን ነገር በመጀመሪያ ሊቀሰቀስ የማይገባው ጦርነት ነበር። ተቀሰቀሰ። ከተቀሰቀሰ በኋላ ደግሞ የተለያየ ፍላጎት ያላቸው ሰዎች የተካከቱበት። ስለዚህ ተስማምተው ጦርነቱን ማቆም የማይችልበት አጣብቂኝ ውስጥ ነው የገቡ። አብይ እኮ ጦርነቱን መውጣትም እኮ ይቸግረዋል። ምክንያቱም ከኢሳያስ ጋር ፍላጎታቸው የተለያየ ነው። አንድ የጋራ ነገር የትግራይ ህዝብ ላይ እና ቲፒኤልኤፍ ላይ ያላቸው ፕሬጁዲስ ነው የሚያመሳሰላቸው። ሌላ የጋራ እንትን የላቸውም። በጣም እሱን ይጠላሉ፣ እሱን እንምታ ነው። አሁን ይሄ የጋራ ግብ እንጂ ሌላ የሚያመሳስል አላማ ስለሌላቸው አብይ መውጣት ሲፈልግ ኢሳያስ መውጣት አይፈልግም። ስለዚህ ሌላ ደግሞ የተሳሰሩበት ነገር ስላለ በሱ አንዱ አንዱን የሚጠልፍበት ሁኔታ ይፈጠራል። እዚህ ነገር ውስጥ ገብተዋል። ለማንኛውም ግን መጀመሪያውንም ላይገባበት ይቻል የነበረው ጦርነት በራሳቸው ስህተት ያልሆነ ጋር ብቻ ፈጥረው መውጣት የሚቸግራቸው ጦርነት አድርገውት በሰላም ይኖር የነበረ በሰላም ይማር የነበረ በሰላም ስራውን ሰርቶ ይኖር የነበረ ወጣት በአሁኑ ጊዜ ታውቃለህ፣ የኢትዮጵያ ወጣቶች ባለፉት በተለይ ከዘጠናዎቹ በኋላ ከ92-93 በኋላ ዩኒቨርሲቲዎቹ በጣም ስለተስፋፉ እንደ ድሮ አይደለም። ከዩኒቨርሲቲ መመረቅ ድሮ ብርቅ ነው። በአንድ ሰፈር ውስጥ አንድ ነው ዩኒቨርሲቲ የሚገባ ሰው የምታገኘው። አሁን ግን ኤቭሪዌር የተማረ ሰው ነው ያለ። አብዛኞቹ የዩኒቨርሲቲ ግራጁዌት ናቸው፣ መሀንዲሶች ናቸው። ይሄ ለሀገሪቷ እምቅ አቅም የሆነ ኃይል ጦርነት ውስጥ ገብቶ ይሰራበት የነበረውን ጊዜ ከማሳለፉ በላይ ህይወቱን ሲያጣ አካሉ ሲጎል ሲታይ ምን አይነት እብደት ውስጥ ነው ያለ ነው የምትለው። እና የእብደት ነው የሚታየ ወል አሁን እብደት ውስጥ ስለሆነ ያሉት ላይታያቸው ይችላል። ይሄንን ነገር እኮ ታሪክ ይጽፈዋል። ሁልጊዜ እንደምል ታሪክ ይጽፈዋል። ግራቪያኒ አዲስ አበባ ላይ 30,000 ሰዎችን ሲጨርስ የነበረው ስሜት እና አንዱ ጣሊያን ለሌላው ሲለው የነበረው ሲያበረታታው፣ ሲጨብጠው፣ ሲስቅ ነበረ፣ ፌሽታ ነበረ። ታሪክ ላይ ግን ስታየው የሚያሸማቅቅ ነው የሆነው። ጣሊያኖች የ6 ኪሎ የቆመውን ሐውልት ሲያዩ መግቢያ የሚያጡ ነው የሚመስለኝ። ምክንያቱም ሼም ነው። እንደሱ ነው የምትሆነው። ጊዜ ሲያል ቀይ ሽብርን ተመልከተው። ያን ጊዜ የቀይ ሽብርን ሲፈጽሙ የነበሩ ሰዎች ጀግኖች ናቸው፣ የሚፈሩ የሚከበሩ። እነሱ ሲያልፉ የሚፈራው መሬት መሬት ነው የምትንቀጠቀጠው፣ ይከበራሉ። እነሱ የገቡበት መጠጥ ቤት ሰው አይገባም፣ በር ሁሉ ይዘጋል። የተከበሩ ሰዎች ናቸው። አጃቢያቸው የሚጨፍርላቸው ብዙ ነው። በኋላ ግን ሰው ማየት ፈሩ። ሰውን እንደምን አደርክ ሲል ህፃናት ጭምር እየሰደቧቸው ውሻ እያረጓቸው መግቢያ ነው ያሉ። ታሪክ እንደዚህ ነው የሚያደርግ። አሁን ይሄ በሄዱበት ቦታ ተሳዳጆች ናቸው። የቀይ ሽብር ወንጀል የፈጸመ ሰው አሜሪካ ቢገባ ያን ጊዜ የቀይ ሽብር ወንጀል ለመፈጸሙ ማስረጃ ያለው ሰው ካለ ይከሰዋል፣ መግቢያ ነው ያጡት። አሁን በቅርብ ጊዜ አንድ አውሮፓ ውስጥ ተከሷል።
ከዚህ ከአትላንታ ማን
ከእናንተ ሀገር ወደ ኢትዮጵያ የመጣውን ታስታውሳለህ?
ቃልቤሳ እንደውም እዚህ አትላንታ የነበረ ነው።
አዎ። እና ታሪክ ሲሆን እንደሱ ነው የሚሆነው። እያንዳንዱ የተናገሩት ነገር በተለይ የዘር ማጥፋት የነ ዳንኤል ክብረት የነ ማን ነው ስሙ ይሄ እንግሊዛውያን እናንዳርጋቸው ጽጌ ጀነራሎቹ ቄሶቹ የተናገሩት የዘር ማጥፋት ማለት ምን ማለት ነው፣ ጦርነትን ኢንሳይት አድርጎ ህዝብ ማስጨረስ ምን ማለት ነው ለሚለው ቴክስት ቡክ ኤግዛምፕል የሚሆን መማሪያ የሚሆን እስከ መሆን ድረስ ነው የሚደርሰው። ነው ይህንን ሁሉ ዘንግተውታል። ይህንን ሁሉ ዘንግተው ታሪክንም ረስተው አሁን በስሜት ተውጠው እንግዲህ ይሄ አሁን ስለሚሞተው ሰው ነው የምናወራው። በቁሙም ያለው በቀጥታ ከጦር ግንባር ውጭ ያለው ሰው ደግሞ በኢኮኖሚ የተጎዳው አምና ሲኖር የነበረውን ዘንድሮ አይኖርም፣ ባለፈው ወር ሲኖር የነበረውን አሁን አይኖርም። ጋሎፕ የሚያደርግ ኢንፍሌሽን ውስጥ ተገብቶ ቀስ በቀስ እየተገዘገዘ ለዕለት ህይወቱን ብቻ የሚያቆይ ነገር እየጎረሰ የሚኖርበት ሁኔታ ውስጥ ገብተናል። ይህም እኮ መገዝገዝ ነው። በዚህ ሳቢያ ይመጣል
በጣም
ላይሆን በሚችል ነገር እዚህ ሁሉ ስቃይ ውስጥ መግባታችን ሪሊ በጣም አሳዛኝ ነው።
የካየኋቸው ቪዲዮዎች አንድ ሁለቱ ላይ እንደው ሳደርግ አንደኛው ወታደር የመከላከያ ልጅ ወጣት ልጅ ነው ሲናገር የሰማሁት ከአማራ ክልል ነው የመጣውና ቄሶች እና ሙዚቀኛ አርቲስቶች ናቸው እንድንሄድ እየገፋፉን እዚህ ሲከተቱን ብሎ እየተናገረ ያለበት ወይም ደግሞ ለመልመላ ሄዱ ውጭም ያሉ ሰዎች አሁን ለፖሊስ እና ለመከላከያ መመዝገብ አለባችሁ ቀኑ ሳልፍ ብሎ የሚቀሰቅሱ አሉ። የተለያዩ ሚዲያዎች ከዚህ ሆነ ወደ ኢትዮጵያ የሚያስተላልፍ የሚፈልጉና ትላንትና የኤርትራ መንግስት ከ65 እድሜ ከ55 ድረስ እስከ 65 ያሉትን ማንኛውም ሰው ኮዳና ስንቁን ይዞ ጦር ሜዳ መሄድ አለበት መሰለፍ አለበት ተብሎ ጥሪ የናሽናል ጥሪ ብሔራዊ ጥሪ ተሰጥቷል። አሁን ልካንተን ጋር ከመደወል አንድ ሁለት ደቂቃ በፊት አንድ ተንታኝ አለ ውጭ ሀገር ዜጋ እሱንትን ሲያደርግ የኢትዮጵያ መንግስት ኦፊሻሊ ምልመላ አዲስ ምልመላ ለመከላከያ ጀመረ የሚል አሁን ዜና ሲያቀርብ አዳምጫለሁኝና እነዚህን ትይዝና ሁለቱ መንግስታት ደግሞ ትግራይ ላይ ትልቅ ዘመቻ በተለያዩ አቅጣጫዎች የከፈቱበት ሁኔታም እያየን ነው። የኤርትራ መንግስት የለም ብሎ ለማድረግ ለመካድ የሚፈልጉ ሰዎች ቢኖሩም በተለያየ መልኩ የኤርትራ መንግስት ተባርጎ ባለፈውም ሳምንት የተጠቀሰ ነው የኢትዮጵያ ሰራዊት አስመራ ሄዶ በምጽዋ ኤርፖርት አርፎ ከዛ ወደ ኢትዮጵያ የሚገባበትና የኢትዮጵያን ሰራዊት ፊት አስቀምጦ የኤርትራ መንግስት ከኋላ ሆኖ ለውጊያ ሄዱበት ሁኔታም እየተዘገበ ነው ያለው። እንደዚህም ብለ ምን ለማን እንግዲህ በጥምር ምላ አሁን ጥምር ጦር እየተባለ ሲያደርግ እኔ እንዳለፈው ጊዜ ፋኖ ምናምኑ አልመጣም እንዳልተሳተፈና ይታወቃል። ግን ጥምር ጦር የሚል ነው አዲስ አመላውና ጥምር ጦሩ የኤርትራና የኢትዮጵያ መንግስት ወታደሮች መሆናቸው በግልጽ እየታየ ነውና አላማው እስከ መቼ ድረስ ሊዘልቅላቸው ነው? ምንድን መጨረሻ ምንድነው ማድረግ የሚፈልጉት? አንዳንዴ ለመመለስም ይሄ ነው ብልትልና እስከዚህ ድረስ ነው ወይ የኤርትራ መንግስት? እሺ ምንም ችግር የለም የኤርትራ መንግስት ራሱን የቻለ እብደት ነው አንድ ሁለተኛ ነገር ጥላቻው በዛ ላይ ነው ኢትዮጵያን የማፈራረስ ወይንም ደግሞ ሊመቱኝ ሊቀናቀኝ ይችላሉ የሚላቸው የህዋት ወይንም ትግራይ ልጆችን ማጥፋት ወደ ኋላ አይልም። የኢትዮጵያ መንግስት ከዛ ጋር ማበሩ ነው አሁን እንትን ያደረገውና አላማው ምንድን ነው? የኢትዮጵያ መንግስት ምን እስከመቼ ድረስ ይሄድ በዚህ መስላል ብለስ ተመለከተው?
አሁን ከአላማቸው በፊት ግርም ነው የሚለው ልክ እንደው የውጭ ወራሪ የመጣበት ይመስል ምንም ለሀገሩ ላይ አንድ ስንዝር መሬቱን አንድ ጫማ ያለፈ ሰው ሳይኖር እንደ ትልቅ ነገር በታነጋሪት ክተት ሰራዊት ብሎ ሲያውጭ ኤርትራ ላይ ምን ይሰማዋል? ህዝቡስ ምንድን ነው የሚሰማው? ምን ሆንን አይልም እንዴ? ኦፍኮርስ ምን ሆንን ማለት የሚችልበት ይህንን ስሜቱን መግለጽ የሚችልበት ሁኔታ ላይ አይደለም እንጂ ምን ተፈጥሮ ነው ማለት እኮ የማይቀር ነው። ሰራዊቱም ሲሄድ ምንድን ነው ልሰራ የሚሄደው ማለት አይቀርም። አሁን ይሄ ምን ያመጣል? ኮዝ የለውም ይሄ ተዋጊ። ስለዚህ ማንጋ ነው የሚቀረው? ያው ምንም ተቋም የለም ኤርትራ ውስጥ እኮ ከወታደራዊ ተቋም ውጪ ሌላ ምንም ተቋም የለም። ፓርላማ የለ፣ በፍርድ ቤት የለ፣ ምን የለ፣ ምን የለ፣ ምን የለ። ስለዚህ ውሳኔው ራሱን የሚኒስትሮች ምክር ቤትም የሚሰበሰብና ውሳኔ የሚወስን ያለውም አይመስለኝም። ሚኒስትሮች ስማቸው ሊኖር ይችል ይሆናል። ስለዚህ የኮዝ ያለው ኢሳያስ ብቻ ነው በዚህ ጦርነት ውስጥ። የእሱ ኮዝ ምንድን ነው? በተደጋጋሚ ሲናገር እንደምንሰማው ህወሓትን ማጥፋት ብቻ አይደለም። ህወሓትን እሱ በደንብ ያውቀዋል። ህወሓት ማለት ህዝብ የወለደው የኔ የሚለው ፓርቲ ነው። አይጠፋም። ሰው ስለገደልክ ፓርቲ አይጠፋም። ምክንያቱም ፓርቲ ሰው አይደለም፣ አመለካከት ነው። አመለካከቱ ፎሬቨር ነው የሚኖረው። አሁን ላይ ያሉትን አመራሮች እንዳጋጣሚ ቢጨርሱ ፓርቲ ይጠፋል ማለት አይደለም። ምክንያቱም አመለካከቱ ስለሚኖር ይቀጥላል። ስለዚህ ህወሓት ማጥፋት ማለት ትግራይ ማጥፋት መሆኑን የሚያውቀዋል እሱ። ስለዚህ እሱ በተቻለ መጠን ትግራይ ማጥፋት ወይም ትግራይ እንደ ህዝብ ጠንካራ ህዝብ ሆኖ ሊኖር በማይችልበት ሁኔታ ማዳከም ነው አላማው። እንግዲህ ይለፍ የሰጠው የኢትዮጵያ መከላከያ ሰራዊት ማንም ድንበር እንዳይታለፍ መጠበቅ ሲኖርበት፣ እንዲገባ ይለፍ የሰጠው ደግሞ በሚገርም ሁኔታ የኢትዮጵያ መንግስት ነው። ስለዚህ ይህንን ፍላጎቱንም ያውቃል። ከዚህ ምን ትረዳለህ? ራሱ የኢትዮጵያ መንግስትም ያንኑ የትግራይ ህዝብ ከምድረ ገጽ የማጥፋት ወይም ሁለተኛ እንደ ህዝብ ቆሞ መብቱን የሚጠይቅ ለሌሎች አርአያ የመሆን አቅም በሌለ ሁኔታ የተዳከመ እንዲሆን ይሄኛውም ይፈልጋል ማለት ነው። ስለዚህ አልቲሜትሊ ስናጠቃልለው የዘር ማጥፋት ድርጊት ትግራይ ላይ መፈጸም ነው አላማ፣ ሌላ ምንም አይደለም። እና ይሄ ሁሉ ስካሩ፣ እብደቱ፣ ሌላ አካባቢ የሚፈጠረውን ጉዳት፣ ታሪክ ውስጥ ሊፈጠር የሚችለውን ነገር ራሳቸው ይሄ ነገር ፌል ካደረገ መውደቃቸው የማይቀር መሆኑን ይህን ሁሉ ነገር እያዩት የገቡበት እንደ ስካር የሚያደርግ አላማቸው ይሄ የዘር ማጥፋት አላማ፣ ሌላ ምንም ነገር የለም።
ምልክ ሊሆን ይችላል ወይ? አንዳንዴ እኮ የሚሆኑ ነገሮችን ማድረግ ጥሩ ነው፣ ግን የማይሆኑ ነገሮች
ትሞክራለህ። ሁሉም እኮ እንደሱ ነው። አዶልፍ ሂትለር እኮ ይሁዳን ዘር እጨርሳለሁ ብሎ ነው የተነሳው።
ትክክል።
የሚችለውን ያህል ገሏል። በአጭር ጊዜ ውስጥ ብዙ መግደል፣ እየተኮሱ መግደል ጊዜ ስለሚወስድ በአጭር ጊዜ መግደል የሚያስችሉ ዘዴዎች ሁሉ ተፈልገው ተገለዋል። ሩዋንዳ ውስጥ ሁቱና ሁቶች ቱትሲዎችን ሊጠርጉ ነበር የተነሱት። የሚችሉትን ያህል ገለዋል። የዘር ማጥፋት ድርጊት ብዙ ቦታ ነው የተፈጸመ። ዩጎዝላቪያ ላይ ተሞክሮ አይጠፋም። ግን ሁልጊዜ ዲክታተር ስትሆን እኮ እንትን ነው ይሄ የራሽናል ፋካልቲ ነው የሚደነዝዘው፣ እና ያ የሪዝን ፋካልቲያቸው የለም። እነዚህ ዲክታተሮች ታይራንትስ የላቸውም ያኛው ፋካልቲ። ስለዚህ ከታሪክም ከምንም ይፈልጋሉ ይፈጸማል ብለው ነው የሚያስቡት። አይሳካም። እዚህ ተሞክሮ ይሄኛው የሪዝን ፋክልቲ የላቸው እንደሱ ማቢሆን ኖሮ መጀመሪያውንም በዚህ ደረጃ ዲክታተር አይሆንም ነበር እኮ። ስለዚህ ይሳካል አዎ ይሳካል ብሎ ነገር ሰው ግን አይሳካም። ሌላው ሰው ይሄ የሪዝን አውት የሚያደርገው ፋክልቲ ያለው ሰው ይገባዋል። ግን ምንድነው እሱ ጉዳት ግን ያደርሳል ነው እኮ።
በጣም ባለፉት አራት ዓመታት ጠቅላይ ሚኒስትር አብይ ከመጡ በኋላ ትልቅ እልቂት እና ሞት ግፍ የደረሰበት ከሁሉም ከትግራይ ክልል ጦርነት ባይገጥ እንደ ትግራይ ክልል ጦርነት ባይኖር የአማራው ነው፣ አማራው ህብረተሰብ ነው። በዛው መጠን ደግሞ የአማራ ልሂቃን የምንላቸው ደግሞ የህወሓት ትግራይ ጥላቻ በጣም እየከበደ እየጨመረ ማለት የሚገልህ ሌላ ነው፣ የምትቃወመው ግን ሌላ ነው። አንዳንዴ እነዚህ ተንታይነን የሚሉ ኢትዮጵያኖችን ስመለከታቸው በቃ እንደ ጨው እንደ ወጥ ማጣፈጫም እንደ ምግብ ማጣፈጫም ጨውና ቅመም አይነት ነገር ህወሓት ከሌለበት የማይጣፍጥ እየመሰላቸው የሚናገሩ ግን ጥላቻው እየከበደ መጥቷል። ይሄ ጥላቻ እየተመለከት በዛው መጠን ደግሞ በጌታቸው ረዳ በጀነራል ማን ነው በቀደመታ የተናገሩት ወረደ እነሱ ደግሞ እንደ ካማራ ህዝብ ጋር አጥሩም ችግር የለብንም አሁንም ችግር የለብንም እና በተቻለ መጠን አብረን አትንኩን አነካችሁም ሰላም እንፍጠር የሚል አነጋገርም አለ። ይሄ ባለበት ሁኔታ ግን ከዚህ ከአማራ ልሂቃን የሚመጡትን አዳምጣቸው ከሆነ ጽሑፎችንም ጨምር ስትመለከት ከፍርሃትና ከመሸነፍ ስለተሸነፍንና ስለፈራ ነው አሁን ልመና ውስጥ የገባ የሚለው ነገር አለ። ይሄ ነገር እንዴት ይሄዳል? እኔ ትንሽ ባለፈው ሳምንትም በተቻለ መጠን እዚህ አካባቢያችን ያሉትን ሬዲዮ ጣቢያዎች ተሰባስበው እነዚህን ሰዎች ህብረተሰቡን የሚያወያዩበትን ነገር እንዲያመቻቹ ጥሪ አቅርቤያለሁ። የአቅሜን የራሴን ጥሪ አድርጌያለሁ። መልሰዋል አልመለሱም? እስካሁን ድረስ የደወለም የለም፣ ምንም የተናገረም ነገር የለም። እንግዲህ አንድ ሁለት ሳምንት ደግሞ ጠይቃለሁ። አሁንም ድጋሚ ጠይቃለሁ። አንጋፋ የሆነ እዚህ ለብዙ ዓመት ከኛ ሬዲዮ በፊት የነበረ ማህደር አንድነት ነው። እነሱን ሰዎች ብዙ ፕሮግራሞች ይሰራሉ። ብዙ የተለያዩ ሰዎችን፣ ግለሰቦችን፣ ድርጅቶችን ያገኛሉ እና ፖለቲካውንም ያውቃሉ። እነሱ በእነሱ መሪነት ይሄ የሚዲያው ዘርፍ ተሰባስቦ ህዝቡን ቢያገናኝና ቢያወያይ ምናልባት ይህን የእርስ በርስ ያለ ጥላቻ በአየር ላይ የተንሳፈፈ ሊፈነዳ የደረሰ ጥላቻን ሊያስታግሱ ይችላሉ የሚል ግምት አለኝና ጥሬን በድጋሚ አስተላልፈ። ግን አንተ እንዴት አየው? እኔ በጣም እያሳሰበኝ የመጣው ነገር ሁልጊዜ የምንናገረው የነገቲቱ ኢትዮጵያ ነችና የትግራይ ክልላዊ መንግስትና የፌዴራል መንግስት መሆኑ ቀርቶ የትግራይ ጉዳይ ሊሆን ይችላል የሚል ፍርሃትም አለብኝ። በነገራችን ላይ እንዴት ነው የምታየው አንተ?
እንግዲህ ስለ ልሂቃን ብለህ ስላነሳቸው ሰዎች እኔ ይሄ ልሂቅ የሚባለው የኢኩቫለንቱ ኤሊት ነው። ፖለቲካል ኤሊት
ፖለቲካል
ኤሊት እንግዲህ በትክክል ዲፋይን ተደርጎ
ይሆናል አላውቅም። ያው ልክ ነው፣ እንደሱ ነገር ነው። ኤሊትን የሚለው ነው
ልሂቅ። እኔ ከእንትን ጋር ነው ማገናኘው እና ልሂቅ ለማለት ይከብድኛል። ምክንያቱም ልሂቅን ራሽናሊ ከማሰብ በፕሪንስፕል ከማሰብ እንዲህንና ሚንስን ከመለያየት ብዙ ነገር ነው ያለው። እንደዚህ በዚህ ደረጃ ሰፋ አድርገህ ፊሎሶፊካሊ ማሰብ ሲጀምር ነው የሚመስለኝ አንድ ሰው ልሂቅ ነው። ከዛ ውጪ ዝም ብሎ ኢሞሽን የሚገፋው ሰንበቲ ነው በቃ። እና ብዙዎቹ ልሂቅ ልትላቸው በምትችልበት ሊያስችል በሚችል ደረጃ የሚያስቡ አይደሉም፣ እዛ ጋር የደረሱ አይደሉም። ኦፍኮርስ ተምረው ሊሆን ይችላል፣ ፒኤችዲ ይዘው ሊሆን ይችላል። የተለያየ ነገር እኮ ነው መማር። ፖቴንሻል ነው እንጂ የሚሰጥህ እውቀት አይደለም የሚሰጥህ። ያንን ፖቴንሻል ከውስጥ ነው እንትን ነው ማዋለድ ነው ውስጥ ራስህ ነው የምትወልደው እንጂ አንደሷ አይደለም የሚሆነው። እውቀት ያልወለዱ ናቸው ዝም ብለው ከውጭ የተነገራቸው ውስጣቸው አጭቀው ፈተና ያለፉ ናቸው እንጂ ያልወለዱ ናቸው። እውቀት በቃ እውቀት አልወለዱም የላቸውም። እነዚህ ምን ሊቃን ናቸው? ስለዚህ ምንድን ነው የሚያወሩት? እቺ ተምረት ተመችታቸዋለች የተማሩ ዶክተር ምናምን የምትላቸዋ ነገር ተመችታቸዋለች። እሱ ብዙ ገዢ በተለይኛ ሀገር በጣም ልዩ ነገር ተደርጎ ነው የሚታየው። ዶክተር ከተባለ አንድ ሰው እንደው ሰማይ ምድሩን አውቆ የጨረሰ ተደርጎ ነው የሚወሰደው። እና እንደዚህ ካልሆነ በስተቀር ኤሊት ልትላቸው የምትላቸው አይደለም። ስሜታቸውን ነው የሚያወሩ። ስሜት ደግሞ ሪዝን አይደለም። እና በተለያየ ነገር ምክንያት እንግዲህ እንደ ያደጉበት አመለካከት እንደተገነባበት የስሜት ውስጣቸው የፈጠረው አመለካከት እንደተገነባበት ሁኔታ ፕሬጁዲስ አላቸው። ኢራሽናል የሆነ ጥላቻ ማለት ነው። ጎረቤት ትግራይ የጎረቤት የትግራይ የሚገርምህ እኮ እንደ ሪዝን ሲያወሩ ሁሉ ይገርማል። ምንድን ነው የተፈጠረው ስትላቸው በብሔር ከፋፍለው ሊለዋል። ምንድን አድርጎን የከፋፈልን? ህወሓት መጥቶ ወደ አዲስ አበባ ሲመጣ ከሌሎች ጋር ሆኖ እንደያድግ አማራ፣ ሲዳማ፣ ጋምቤላ፣ ጉምዝ አልነበረም ፈጠረው ነው? ምንድን ነው እሱ ተከፋፍሎ እኮ ነበረ መጀመር ከፋፈልን ይሏል። አየህ፣ እነሱ ጭንቅላት ውስጥ ያለው ይሄ ልዩነቱ እንዲጠፋ ከመፈለግ የመነጨው አንድነን አንድ አይነትነቱ ስለሆነ ውስጣቸው ያለው ሪዝን አያደርጉም። ዝግት ያለ ነው። ከዛ ከፋፈለንና ይኸው አንዱ ሰላጅ አንዱ ሰላጅ አንዱ ባላገር አንዱ ሌላ ሆነ ይሏል። ኖ እንደሱ አይገባቸውም። በቃ ስሜት ነው ያለው ውስጣቸው። ይሄ እንደዚህ አይነት ያልተፈተሸ ያልተበረበረ ስሜያቸው ነው ድራይቭ የሚያደርጋቸው። ፕሪጁዲስ አላቸው። ይህም ፕሪጁዲሳቸውን ነው የሚጠፉት። አሁን አጋጣሚ የተገኘ መስሏቸዋል። ምክንያቱም የፌዴራል መንግስቱ ተመችቷቸዋል። የት ድረስ እኮ በሪዝን እንደማያስቡ የምታውቀው እኮ ስለ ኢትዮጵያ አንድነት ሲያወሩ አሁንም የኢትዮጵያን ካርታ የጥንቷን ነው ይዘው የሚወጡት። ኤርትራን የገለጠለውን አሰብ ሄደች ብሎ ጸጉራቸውን ሲነጩ የነበሩት እነሱ ናቸው። ግን ኢሳያስ ጋር ግን አሁን ይሱ ባይ አንደኛ እነሱ ናቸው። ለምንድን ነው እሱ? ያ ፕሬጁዲስ አላቸው። የትግራይን ህዝብ ጠላት ነው የሚል ነገር እነሱ ቪዥዋላይ ሲያደርጉት የነበሩት አክቹዋሊ መሬት ላይ የሌለ የኢትዮጵያ እውነታ እሱን ለመመለስ የሚያስችል ይህንን ነገር ያመጣብንን አካል ሊመታልን የሚችል ነው ብቻ ነው ብለው እሱን ጭምር ወዳጅ እስከማድረግ ድረስ ነው የደረሱት። ፕሬጁዲስ ነው ያላቸው። ይሄ ፕሬጁዲስ ደግሞ የት ድረስ ነው የሚሄደው? የዘር ማጥፋቱን እስከ መደገፍ ድረስ። የዘር ማጥፋት ሙከራዎቹን እኮ ያየ ነው። በዚህ ምክንያት ነው አሁንም
ሰዓታችንን
እነ ዳንኤል ክብረት እኮ ሲናገሩ የምትሰማቸው እሱን እኮ ነው። እሱ ነው እኮ እየወጣ ያለው።
በጣም እንትን
አይደል ነው እንደው ውስጥ ያለው ብዙ ነው መግለጽ በሚያስቸግር ሁኔታ
ያስቸግራል።
ግን ይሄን እንደዚህ ነው የሚታየኝ።
ባለፈው እሁድ የትግራይ ክልላዊ መንግስት ያለ ምንም ድርድር ጥሪ እንደገና ማቅረቡን ተናግሮ ነበርና በሌላ በኩል ደግሞ የመጡት ያለ ቅድመ ሁኔታ ለመደራደር ወያኔ ጠየቀ ወይም ህወሓት ጠየቀ የሚለው በጣም ጎልቶ የመጣ ነበርና እኔ ከጽሁፉና ከምኑ እኔ ያለ ቅድመ ሁኔታ ያለ ነገር እኔ አላየሁበትም። እውነት ለመናገር ከሆነ ቅድመ ሁኔታዎቹ እንዳሉ ናቸው። እንደውም የዛሬ ከጦርነቱ በፊት አስቀምጦት የነበረው ሁሉን አቀፍ ድርድር የሚለው ነገር ተጨምሮበታል። እሱ ብቻ ሳይሆን ደግሞ ኦባሳንጆ ኖርም አልኖረም ምንም ችግር የለንም፣ ግን እሱ የሚምራው ግን የአውሮፓ ህብረትና አሜሪካኖችና ሌሎችም ሰዎች እንደ እሱ ቁጭ ብለው መነጋገር አለባቸው የሚሉት ጭማሪዎች፣ ቅድመ ሁኔታዎች አሉበት ናቸው ነገሮቹ። እነሱን ሁሉ የሚያካትት ነው ሁኔታው። በኢትዮጵያ መንግስት በኩል የተመለሰ መልስ የለም። ትላንትና ተመለሰ የተባለ አለ፣ አቶ ደመቀ መለሱ የተባለው እሱም እንስማማለን፣ ግን አትናገሩብን ለብቻው በሚስጥር ያስከያዛችሁት ጊዜ ድረስ ህዝብ እስካላወቀው ድረስ ጦርነቱን እንትን ለማድረግ ለመደራደር እንዘጋጃለን ብለው የተናገሩት አለ እና ወጥቶ አደባባይ ግን ወጥቶ የተነገረ ነገር የለም እንዴት አየው አንተ እሱን እሱ ላይ ድርድሩስ ቀጣዩስ እንትን በነገራችን ላይ ማይክ ሃመር ዛሬ ወደ አሜሪካን ተመልሷል ትላንትና ማታ ወይም ዛሬ ወደ አሜሪካን ተመልሷልና
አዎ
ድርድሩም ከእንግዲህ ወዲህ የሚሄድ ያለ አይመስለኝም ግን የቻይና ልዑክ ልዩ ልዑክ ኤርትራ ሄዶ እየተነጋገረ ነው ያለው ምን ይዞ ይመጣል አናውቅም እነዚህ ነገሮች ጠቅላላ አድርገና
አስተማማኝ
አዎ እሺ ሲኒ እነዚህ ነገር አለኝ ብዙ እንትኖች ሰዓታችንም ያየ አንተ ሰዓቱ ለካ
ገለማ እሺ ቀድማ ያለ ቀድማ ሁኔታ የሚለው ነገር መጀመሪያውንም እኮ መሰረታዊዎቹ ነገሮች ቀድማ ሁኔታ ቀድም ለድርድር እንደ ቀድማ ሁኔታ የማይቀርቡት መቼም ቀድማ ሁኔታ ስላልነበሩ እነሱን እንደ ቀድማ ሁኔታ የመመልከቱ ነገር ድሮም ስተት ነበር
አዎ
ሰይጅ ውስጥ መኖር አለመኖር የድርድር ጉዳይ አይደለም። ከድርድር ጋር የሚገናኝ ነገር አይደለም። ሰብአዊ እርዳታ ማድረስ ከድርድር ጋር የሚገናኝ ነገር አይደለም። ሰዎች የባንክ አገልግሎት ማግኘት፣ ባንክ ያስቀመጡትን ገንዘብ አውጥተው ዕቃ መግዛት፣ ሰርተው ያፈሩትን ሀብት ባንክ ማስቀመጥ መቻላቸው ከመደራደር ጋር ምንም የሚገናኝ ነገር ስላልሆነ ድሮንም ቅድመ ሁኔታዎች አልነበሩም እነሱ። ስለዚህ እነሱ ተነስተዋል ስላስችል ምክንያቱም መጀመሪያውንም እኔ የአፍሪካን ህብረት እንደ ቅድመ ሁኔታ አይቷቸዋል ብዬ አልገምትም። እነሱ እንደተጠበቁ ሆነው ነው። እንግዲህ ምናልባት እንደ ቅድመ ሁኔታ ሊታይ የሚችለው የምዕራብ ትግራይ ጉዳይ ምናምን ነው ሊሆን የሚችለው። ከዛ ውጪ ምንም እንደዚህ አይነት ነገር ያለ አይመስለኝም። እንግዲህ አሁን እኛ አላየነውም እንጂ ሰነዱን በቃል እንደሚደርሰን መረጃ ሰነዱን በቃል ደረጃ ተግባብተውበታል። አንዴ ተዘጋጀ ሰነድ ነበር ሰነዱ ላይ መፈረም ነው የማይችሉት እነዛ ፉል ዴሌጌት እዛ ድረስ አውቶሪቲ ስላልነበራቸው ስለ ዴሌጌት ስላልተደረጉ መፈረም ስላልቻሉ ነው እንጂ ሰነዱ
ተስማምተው በቃል ተስማምተው
እዛ ሰነድ ላይ
ተስማምተው
እዛ ሰነድ ላይ
እሺ እሺ
በቃል ደረጃ ተስማምተዋል። እና ሰነዱ ላይ ትግራይ ውስጥ የሚገኘው የኤርትራ ኃይል እና ሌሎች ኃይሎች እንዲወጡ የሚል ነገር አለ። እነሱ ወጡ ማለት እኮ የምዕራብ ትግራይ ነገር በሌላ ኃይል ስር አይደለም ማለት ነው። የፌደራል መንግስት ኃይል መኖሩ ብዙም ችግር አይደለም የሚፈጥረው። ምክንያቱም ከኢትዮጵያ እስካልተገነጠለች ድረስ የፌደራል ኃይል መኖሩ ብዙ የሚያወዛግብ አይደለም በትግራይም በኩል። ስለዚህ እሱም ቢሆን እዛው ውስጥ ምላሽ ያገኘ ነገር ስለሆነ ለብቻ አሁንም ቅድመ ሁኔታ ብለ ማስቀመጥ ስለማያስፈልግ ነው ያማራ ኃይል ከውስጡ ከወጣ ሌሎች ኃይሎች አስተዳደሩ ከወጣ የኤርትራ ጦር ከወጣ የፌደራል መንግስትማ ድሮውንም እኮ እንደ ሀገርም በሰላሙም ጊዜ ነበረ።
አዎ
ከኢትዮጵያ ጋር ትግራይ የምትቀጥልም ከሆነ ይኖራል። እሱ አይደለም ስጋት የፈጠረው። ምዕራብ ትግራይ ላይ እኮ የመከላከያ ኃይል መኖሩ አይደለም ስጋት የፈጠረው። ሌሎች ኃይሎች በህግ ሊመለስ ይገባ የነበረውን ነገር ከህግ ውጭ ለማስመለስ ባደረጉት በሄዱበት መንገድ የአስተዳደር መዋቅር ዘርግተው ሌላውን ሰው ማፈናቀላቸው ነው። ሌላው ኃይል የሚወጣ ከሆነ ይሄ ነገር ወደ ነበረበት ይመለሳል አውቶማቲክ ነው። ይሄ ነገር እዛ ሰነድ ላይ ተካተተ ስለነበረ ለብቻ ከምዕራብ ትግራይ ወደ ነበረበት ስታተስ ኳንት የሚለውን ጥያቄ ማንሳት ኖንሴንስ ነው። ከዚህ አኳያ ስታየው እንደ ቅድመ ሁኔታ የተቀመጡት ነገሮች መዘርዘር ሳያስፈልጋቸው አንደርስታንዲንግ ላይ ተደርሷል። እና ተነሱ ማለት የምንችልበት ምንም ነገር ያለ ሆኖ አልታየኝም። እኔ እንግዲህ ኦፍ ኮርስ ሙሉ በሙሉ አፈ ሞልተ ለመናገር
ትንሽ
ዝርዝር ሰነዱን ማየት ያስፈልጋል።
አዎ
እንግዲህ በጣም የሚገርመው ነገር ግን ከዛ በፊት ካለምንም ቅድመ ሁኔታ የትኛውም ጊዜ እና ስፍራ ደራደራሉ እያለ ሲፎክር የነበረው ሰው አካል ጭጭ ነው ያለው። የት ገባ ያ ሁሉ ፉከራ? ሬይሊ የሰላም እጄን ሲዘረጋ የት እንደው የተዘረጋው እጄ እንኳን አልታጠፈም እያለ ሲያድን ኩረን የነበረው የተዘረጋው የሰላም እጁ የት ገባ? እና ያ የሰላም እጄ ተዘርግቶ እንደው አልቀበላለኝ ሁሌም እንደተዘረጋ ነው መቼም አላልቀውም ሲለው የነበረው በሙሉ የውሸት እንደነበረ ነው ያየው። ኦፍኮርስ ያ የውሸት የሰላም እጅ ምናልባት ያኔ የእውነት ሆኖ ሊሆን ይችላል። በኋላ ግን የአብይ አህመድ ወይም የኢትዮጵያ መንግስት የሚመራው በኢሳያስ ስለሆነ ኖርማሌ ምን እጅ መዘርጋት ብጠፍ ብሎ አዞ አሳጥፏቸውም ሊሆን ይችላል።
እኔ ከሱ ይልቅ በበጋ በክረምቱ ጊዜ ጦር ይከፍታሉ ተብሎ ተሰግቶ ነበረ በመንግስት በኩል እና በተለያየ መልኩ የአየር ድብደባ ለማካሄድ የሚከብድበት ሁኔታ ይሆናል የሚል ነው። እና ታስታውስ ነው አንድ ጊዜ አንድ የተናገርኩት ነበረ፣ እኔ ይሄ ነገር የሚያዋጣ አይመስለኝም፣ ጊዜ ለመግዣና ክረምቱ እስከሚያልቅ የሚል ነገር ነበር። እና ይሄ የልብ ማበጥ ምናምን ነገር ሁሉ የመጣው አሁን ክረምቱ ይወጣ ባለበት ጊዜ መጨረሻው ነሐሴ አካባቢ በቃ ምን ትሆናላችሁ የሚል ያው ከመቀሌ ሲመለሱ አስታራቂዎቹም ገንትኖቹ ሽማግሌዎቹም ከመቀሌ ሲመለሱ የራሳችሁ ጉዳይኛ ሁሉንም ጨረሰናል የሚል ሙሉ ልብነት የተሰማው የአየሩ ሁኔታ ተቀይሮበት የመጣበት ጊዜ ሆኖ ነው የሚታየኝ። እና ያ ፍላጎቱ የጊዜ መግዣ ነበር እንጂ አንድ የጊዜ መግዣ፣ ሁለተኛ ነገር ራስን ማደራጀት። በዚህ በአማራ ክልል ብዙ በልዩ ኃይልነት የሰለጠኑ አንድ ሶስት ጊዜ ምርቆች በአንድ ሳምንት ጊዜ ምርቃ ሁኔታዎች አይቻለሁኝ። ፋኖችን በዚህ በወሎ በኩል ያሉትን ወደ መከላከያ እና ወደ ልዩ ኃይል አስገብተው የተካሄዱበት አለና እነዚህ ስትመለከታቸው ራስን ለማዘጋጀት የተደረጉ ሁኔታዎች እንጂ ፍላጎት ኖሮ አልነበረም። በሌላ አነጋገርም ደግሞ ያለ ቅድመ ሁኔታ በሚልበት ጊዜ እኮ ያለ ቅድመ ሁኔታ ደራደራለሁ ሲል እናንተ ያስቀመጣችሁት የምዕራብ ትግራይን በተመለከተ፣ የእርዳታ አካሄዱን በተመለከተ፣ አገልግሎትን በተመለከተ እሱን ሳትጠይቁን ያለምንም ነገር ቁጭ እየደራደራለሁ ነው ያለው። ስለዚህ ራሱም መንግስትም እኮ ራሱ ቅድመ ሁኔታ አዘጋጅ
ታሲስሊ ነበረው ቅድመ ሁኔታ
አለው እንዴ? በደንበኛ ነበረው እንጂ እንትን አልነበረም። ይሄ ነው እንትን የሚል ነገር አለው። ግን መጨረሻ አሁን እዚህ ላይ ደርሰናል። አሁን ምን እንደሚሆንም የታወቀ ነገር የለም። የኦሮሚያ ክልል የኦላ የኦሮሞ ነጻነት ግንባር ከሰሞኑ የያዛቸው አዳዲስ ሁኔታዎች ተፈጥሯል። ወለጋን ሙሉ ለሙሉ የሚቋጠርበት ደረጃ ላይ ደርሷል፣ አቅሙን አጎልብቷል የሚሉ አሉ። እና እነዚህ ነገሮችስ እንዴት ታያቸዋለህ? ሶማሌ ሙስጠፌ ራሱን የቻለ ሌላ ችግር ገጥሞታል። እንደገና አሁን እንደሰማሁት ከሆነ እዛም ደግሞ ችግር አለ። በሙስና በዘረኝነት ወይም ደግሞ በብሔረተኝነት የራሱን ጎሳ እንትን በማድረግ ከውጭ ያስመጣቸው የጦር መሳሪያዎችን ራሱን ሊጠብቅበትና ሌሎቹን ሊያገልበት እንደሆነ የሚሉ ሰዎች ቅዋሚዎችም እየመጡ ነው። ይቆያል አይቆይም ባናቀውም እሱ አለ። በአማራ ክልል ያው እንደምናየው ችግሮች እየበሱ ፈተናዎች እየበዙበት ያለ ሁኔታ ነው። የኑሮ ውድነት ከመውጣቱ የተነሳ በትላንትና ሁለት 91 ብር ደርሷል በጥቁር ገበያ አዲስ አበባ ውስጥ። ውጭ እንግዲህ ወደ 100 ሊደርስ ይችላል የሚል ግምት አለ። አዲስ አበባ 90 ደርሷል እስካሁን እንግዲህ ያለው። እነዚህን ጠቅለል አድርግና ጦርነቱ ላይ ደግሞ ታስቦ የነበረው ገንዘብም አሁን በኤምባሲዎች ገንዘብ ለማሰባሰብ ውጣ ውረድ እየተደረገ ነው። እኔ ለአድማጮች ጥሩ ከዚህ በፊት በነበረው ግጭት ያለፈው ዓመት በነበረው ችግር በተለያዩ ቦታዎች ላይ ወገንን ህዝብን ለመርዳት የተደረገው ሙከራ ጥሩ ነው። በሙከራ ደረጃ ብቻ ሳይሆን ጥሩ እርዳታ ተደርጓል፣ መመስገንም ያለባቸው ናቸው። አሁን ግን ረጋ ብለን ማየት መቻል አለብን ይመስለኛል። ቀደም ያልኩት ነገር ይሄ የእርስ በርሳችን ጥላቻን ልናራዝመው ልናበዛው እንችላለን። ህዝብን መርዳት ቤተሰብን መጀመሪያ ቤተሰብን መርዳት ነው። ከዛ ኋላ ወደ ህዝብና ወደ ሀገር የምንሄደው እና በእኔ በአሁኑ ሰዓት ይሄ መንግስት ጠርቷልና ገንዘብ አዋተን ለመንግስት እንሰጣለን እንግፋለን የሚለው ነገር እኔ ትክክል ነው ብዬ አላምንም። አታዋጧልም ግን እኔ ትክክል ነው ብዬ አላምንም። ምክንያቱም የነገይቱን ኢትዮጵያ ሊያበላሽብን ይችላል። እኛ በተቸገርን ጊዜ እናንተ ከመንግስት ጋር አብራችሁ ብለው ኤርትራዎች ሲከሱን የኖሩትን አሁን ድረስ እየከሰሱን የዛን ጊዜ የሚከሱን የነበረውን ነገር የትግራይ ወገኖቻችን ላይ እንዲሆን አልፈልግም፣ እኔ አልፈቅድም። ምንድን ነው ምን ለማለት ፈልጌ ነው፣ ይሄ የኢትዮጵያ መንግስትና የትግራይ ክልላዊ መንግስት ችግር ነው እንጂ የትግራይ ህዝብ እዛ ውስጥ መግባት የለበትም። የአማራ ህዝብ መግባት የለበትም። የአማራ ህዝብ ወጥቶ ከመንግስት ጋር ሆኖ ጠላት የሚባል ነገር መፍጠሩ ራሱ ጠላት የሚባል ስትል የሌላ ሀገር እንደሆነ እያረጋገጠን እየመጣ ነውና፣ ቀደም ብዬ የተናገርኩት የትግራይ ጉዳይ ሊሆንብን ይችላል። የትግራይ ጉዳይ ከሆነ ደግሞ የወደፊቷ ኢትዮጵያ አደጋ ላይ ትወድቃለች። አደጋ ላይ ነች አሁንም። ግን ለመጠገን እንኳን ቢሞከር እነዛ ሁሉ ነገሮች ሊበላሹ ይችላሉ ይበላሻሉ ይሄንን ለማስተዋወስ ፈልጋለሁ አሁንና የመጨረሻ የምትለው ነገር ከአቱም ሰዓታችን አለቀ ሁለት ደቂቃን መሰለኛልኝ ያለንና ዛሬ ብዙ አወራን ወይንም ብዙ አላወራንም ወይንም አንድ ቦታ ላይ ተቃሚ ነው ብለን የምንለው ላይ ብዙ ጊዜ ወስደናል ጥሩም ነው ያንተ የመጨረሻን በለስቲ
እሺ እንግዲህ የመንግስት ትኩረቱ በሙሉ ኃይሉን አሰባስቦ ወደ ሰሜን ሄደው እንኳን በእጁ ያለውን የሚያሰለጥናቸውንም ለዛው ለሰሜኑ ውጊያው እንደሚያዘጋጃቸው ስለዚህ ሌላ ቦታ ያቅም ክፍተት ተፈጥሮበታል ይሄንን ያቅም ክፍተት ኦላ ተጠቅሞበታል እና በጣም ነው የተስፋፋው እንደውም በአጭር በቅርቡ የወለጋን ዞኖች ሙሉ በሙሉ ነጻ ሊያወጣ እንደሚችል ነው የሚገመተው ከዛ ጋር ተያይዞ ምዕራብና ደቡብ ምዕራብ ሸዋን ኢሉ አባቦርን ነጻ ሊወጣ ይችላል ሁኔታዎቻቸውን በቀጠሉበት አሁን ባሉበት ከሄደ ስለዚህ መንግስት እኔ አለሁ ብሎ ሲታገል ሰሜን ላይ ሲያተኩር ከስር ወንበሩ እየከዳው መሆኑን ሁሉ አላወቀም ይሄ ነገር ይታየኛል እንግዲህ ከጦርነቱ ጋር በተያዘ ጦርነት ፋይናንስ እያደረገ ነው መንግስት ጦርነቱን ፋይናንስ ማድረጋት እየጠየቀ ነው አሁን ዲያስፖራው እንደ ድሮ አይደለም እንደ ባለፈው ጦርነት አይደለም መንግስት ላይ ያለው አመለካከት የአማራው ይሄ መንግስት የኔ መንግስት ነው ኮርስ ትግራይ ከህዋት ጋር ያለውን ውጊያ የሚደግፉም ቢሆኑ ከዚህ መንግስት ጋር ሆነው መዋጋቱ ግን ከትግራይው ጦርነት መልስ ተመልሶ እነሱ ላይ እንደሚዘም ስላወቁ በተጨባጭም ስለታየ የሚፈልገውን ያህል ያገኛል ብዬ አልገምትም ስለዚህ ከብሔራዊ ባንክ የመበደር ነገር ይታያል የዋጋ ግሽበቱንና አሁን አንተ ያልከውን የዶላር ምንዛሪ ዋጋ በዚህ ዋጋ ያወጣው እሱ ነው መጀመሪያ ላይ ቅድም እንዳልኩት ግንባር ላይ የሌለውም ሰው በየዕለቱ ባለፈው ወር ሲኖር የነበረውን ዘንድሮ መኖር እያቃተው እየተሸረሸረ ነው ያለው ተሸርሽሮ የት ጋር ነው የሚደርሰው የት ድረስ ስለሚታገሰው የሚለው ሌላ ጥያቄ ነው የኢኮኖሚ ጥያቄ የፖለቲካ ጥያቄ መሆኑ አይቀርም እና በአጠቃላይ የዚህ አይነት ድባብ ውስጥ ነው ያለነው
እሺ እንግዲህ ከዚህ በላይ መሄድ አንችልም ሰዓታችን ማልቃለች በሚቀጥለው ሳምንት እንመለስበታል ብዙ ያልሸፈናቸው ነገሮች አሉ 260 ቢሊዮን ብር ነው መንግስት የሚፈልገው አሁን በእንትን ለጦርነቱን ማካሄጃ በብድርሙን በተለያየ መልኩ ለማንኛቸውም ያለንን እዚህ ላይ እናቆምና በሚቀጥለው ሳምንት እንገናኛለን ለሰላም ለሁሉም አንተም ደህና ሁን መልካም በሳምንት ለሁላችሁ
እሺ ኦኬ እሺ